ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 26 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
እኔም ቆንጂት ታዬ ነኝ።
በኢትዮጵያው ሁከት ተቃዋሚ አድመኞች የንግድና ኢንቨስትመንት ድርጅቶችን ኢላማ ማድረጋቸውን ቀጥለዋል። አድራጎቱን የተደራጁ ወንጀለኞች ተግባር ነው ሲሉ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ለእንግሊዝ ዜና ማሰራጫ ቢቢሲ ተናግረዋል። በአብይ ርዕስ ዘገባ ይዘናል።
ማናቸውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖቶች ጉባኤ አሳሰበ።
በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሀሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን።
የኢትዮጵያ የሃይማኖቶች ጉባኤ ዋና ጸሐፊ መጋቤ ዘሪሁን ደጉ ናቸው። ዘገባው በመጽሔት ይቀርባል። ለአርዕስተ ዜናው ቆንጅት
ከትናንት በስቲያ አዲስ አበባ አቅራቢያ ትጓዝበት በነበረው መኪና ላይ በተወረወረ ድንጋይ ተመታ ሕይወቷ ያለፈው አሜሪካዊት ሻረን ግሬይ የምትባል ተመራማሪው መሆኗን የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ ባለስልጣናት አስታወቁ። የጽንፈኛው እስላማዊ ቡድን የአልሸባብ አባላት ናቸው ተብለው የተጠረጠሩ አጥቂዎች የኬንያን ከተማ ማንዴራን አጠቁ፣ የሚሉትና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በተባበሩት መንግስታት ድርጅት የኤርትራ ቋሚ ተጠሪ ሆነው ሲያገለግሉ የቆዩት አምባሳደር ግርማ አስመሮም አረፉ። አምባሳደሩ ትናንት ኒውዮርክ ላይ በ66 ዓመት ዕድሜያቸው ማረፋቸው የታወቀው ዛሬ ሲሆን ላለፉት 9 ወራት በሕመምና በሕክምና ላይ እንደነበሩ ታውቋል። አምባሳደር ግርማ ወደ ኒውዮርክ ከመላካቸው በፊት በኢትዮጵያና በአፍሪካ ሕብረት እንዲሁም በዩናይትድ ስቴትስና በካናዳ የኤርትራ አምባሳደር ሆነው አገልግለዋል። አምባሳደር ግርማ ዋሽንግተን ዲሲ ከሚገኘው አሜሪካን ዩኒቨርሲቲ በዓለም አቀፍ ግንኙነቶች በማስተርስ ዲግሪ ተመርቀዋል። አምባሳደር ግርማ አስመሮም በወጣትነት ዕድሜያቸው የኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋችና በሰባት ቁጥር ቦታ የሚሰለፉ አጥቂ ነበሩ። አምባሳደር ግርማ ባለትዳር ነበሩ። አምባሳደር ግርማ አስመሮም ለመገናኛ ብዙሃንና ለጋዜጠኞች ከፍተኛ ክብር የነበራቸውና መረጃ ለሕዝብ ለማድረስ ምንጊዜም ዝግጁና ተባባሪ ሰው ነበሩ።
ከትናንት በስቲያ ማክሰኞ ኢትዮጵያ ውስጥ ከአዲስ አበባ ወጣ ብሎ በሚገኝ አካባቢ ትጓዝበት የነበረ መኪና ላይ ለተቃውሞ የወጡ ሰዎች በወረወሩት ድንጋይ ተመታ የሞተችው አሜሪካዊት ሻረን ግሬይ የተባለች ተመራማሪው መሆኗን የምርምሩ የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ ባለስልጣናት አስታውቀዋል። በዩኒቨርሲቲው የእጽዋት ስነ ሕይወት ክፍል ከፍተኛ ተመራማሪ የነበረችው ሻረን ወደ ኢትዮጵያ የተጓዘችው ከምርምር ስራዋ ጋር የተያያዙ ስብሰባዎችን ለማካሄድ እንደነበር ዩኒቨርሲቲው አመልክቷል። ከእርሷ ጋር መኪናው ውስጥ አብሯት በመጓዝ ላይ የነበረ ሌላ የዩኒቨርሲቲው የእጽዋት ስነ ሕይወት ክፍል ተመራማሪ ምንም ጉዳት እንዳልደረሰበትና ወደ ዩናይትድ ስቴትስ እየተመለሰ መሆኑን ነው ባለስልጣናቱ የተናገሩት። ቀደም ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሟቺቱን ማንነት በውል ሳይገልጽ አንድ የዩናይትድ ስቴትስ ዜጋ በድንጋይ ተመቶ በመጎዳቱ ሕይወቱ አልፏል ሲል አረጋግጦ እንደነበረ የሚዘነጋ አይደለም። የካሊፎርኒያ ዩኒቨርሲቲ ቃል አቀባዩ አንዲ ፌል እንደተናገሩት ተመራማሪዋ በዩኒቨርሲቲው እንደ ኤሮፓውያን አቆጣጠር ከ2013 ጀምሮ የምርምር ስራ ላይ ተሰማርታ እንደነበርና ባለቤቷም የዩኒቨርሲቲው ሰራተኛ መሆኑን አመልክተዋል።
የሶማሊያው ጽንፈኛ የሁከት ቡድን አልሻባብ አባላት መሆናቸው የተጠረጠረ የታጠቁ አጥቂዎች ከሶማሊያ ጋር በምትዋሰነው በወሰን አቅራቢያ ከምትገኘው የኬንያ ከተማ ማንዴራ የመኖሪያ ሰፈር ላይ ጥቃት ማድረሳቸው ተገለጠ። የማንዴራ አውራጃ አስተዳዳሪ አሊ ሮባ ጥቃቱ መድረሱን አረጋግጠው ስድስት ሰው ተገድሏል፣ አንድ ሰው ቆስሏል ብለዋል። የጸጥታ ኃይሎች ከአጥቂዎቹ ጋር ተታኩሰው የቆሰለውን ጨምሮ 27 ሰዎች ለማውጣት መቻላቸውን አስተዳዳሪው ገልጸዋል። አጥቂዎቹ የእጅ ቦምብ ከወረወሩ በኋላ በነዋሪዎች ላይ እንዳገኙ መተኮሳቸውን የኬንያ መገናኛ ብዙሃን ዘግበዋል።
ባለፈው ሐምሌ ወር ደቡብ ሱዳን ውስጥ ውጊያ በተቀሰቀሰበት ጊዜ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ሲቪሉን ህዝብ ከጥቃት የመጠበቅ ተልእኳቸውን መወጣት አልቻሉም ሲል አንድ የመብት ተሟጋች ድርጅት አስታወቀ። ጽህፈት ቤቱ ዩናይትድ ስቴትስ የሆነው በእንግሊዝኛ የአህጽሮት ስሙ ሲቪክ የሚባለው ድርጅት ማለትም በግጭቶች የተጠመዱ ሲቪሎች ማዕከል ነው። ትናንት ረቡዕ ባወጣው ሪፖርት ሰላም አስከባሪዎቹ በወቅቱ ከምድብ ስፍራቸው ፈትለክ ብለዋል፣ አለዚያም እዚያው ምድባቸው ላይ አድፍጠው ሲያበቁ ከጥቃት እየሸሸ መሸሸጊያ ፍለጋ ወደ መንግስታቱ ድርጅት ግቢ የሚሮጠው ሲቪል ህዝብ ላይ አስለቃስ ጭስ ሲተኩሱ ነበር ብሏል። የተባበሩት መንግስታት ድርጅት ይህንን የሰላም አስከባሪዎቹን ኃላፊነት አለመወጣት ጉዳይ በተመለከተ በግልጽነትና በተጠያቂነት ጉዳዩን እንዲያየው ሪፖርቱ አሳስቧል።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ያለው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ 750 የሚሆኑ ትጥቅ የፈቱ ደቡብ ሱዳናውያን ተዋጊዎችን ለማንቀሳቀስ ኃላፊነት ሊወስድ እንደማይችል ገልጿል። የተልእኮው ቃል አቀባይ ትናንት ለጋዜጠኞች በሰጡት መግለጫ የሰላም ጥበቃ ተልእኮው ደቡብ ሱዳናውያኑን ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ወደሚገኙት የተለያዩ ሰፈሮች በአይሮፕላን ያጓጓዘው የሀገሪቱ መንግስት በጠየቀው መሰረት መሆኑን ገልጸዋል። የሀገሪቱ መንግስት ስደተኞቹ ከሀገሪቱ እንዲወጡ የጊዜ ገደብ ሰጥቷል። የአሜሪካ ድምፅ ራዲዮ ዘጋቢ ኒክ ሎንግ ከጎማ ምስራቅ ኮንጎ የላከው ዘገባ አለ። አዳነች ፍስሐ ታቀርበዋለች።
ደቡብ ሱዳናውያኑ ተዋጊዎች የደቡብ ሱዳን ምክትል ፕሬዚደንት የነበሩት ሪያክ ማቻር ደጋፊዎች ናቸው። ባለፈው ሐምሌ ወር ላይ ከፕሬዚደንት ሳልቫኪር ኃይሎች ጋር ከባድ ውጊያ ከተካሄደ በኋላ ባለፈው ነሐሴ ወር ከመዲናይቱ ጁባ አፈግፍገው በእግር ጉዞ ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ገቡ። ማቻርና ባለቤታቸውም ከተዋጊዎቹ ጋር ነበሩ። ኋላ ግን ወደ ካርቱም ተወሰዱ። ተዋጊዎቹ ኮንጎ ዲሞክራሲያዊ ሪፑብሊክ መግባታቸው ባለፈው ወር ይፋ ከተደረገ በኋላ አንድ የመንግስት ቃል አቀባይ ተዋጊዎቹ ወደ ሀገሪቱ እንዲገቡ አልተፈቀደም ሲሉ አስተባበሉ። የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ተዋጊዎቹን ትጥቅ አስፈትቶ ከኮንጎ ጋራምባ ብሔራዊ ፓርክ በሀገሪቱ ወደሚገኙት የተለያዩ ሰፈሮቹ በአይሮፕላን ወስዷቸዋል። የኮንጎ ዲሞክራሲያዊ ሪፑብሊክ የመከላከያ ሚኒስትር ተዋጊዎቹን ከጎበኙ ሁለት ሳምንታት በኋላ የጸጥታ አደጋ ናቸው በማለት የሰላሙ ተልእኮ ተዋጊዎቹን በሰባት ቀናት ውስጥ ከሀገሪቱ እንዲያስወጣ መንግስት ባለፈው ማክሰኞ የጊዜ ገደብ ሰጠ። ኮንጎ ያለው የተባበሩት መንግስታት ድርጅት የሰላም ተልእኮ ቃል አቀባይ ፌሊክስ ፕሮስፐር ባስ ትላንት ረቡዕ ለጋዜጠኞች ሲናገሩ መንግስቱ ለወሰነው የጊዜ ገደብ ምላሽ ሰጥተዋል። ባለፈው ነሐሴ 17 ቀን እንደ አውሮፓ አቆጣጠር ማለት ነው፣ የሰላም ተልእኮው ለሰብአዊነት ሲል ደቡብ ሱዳናውያኑን ተዋጊዎች ከጋራምባ ፓርክ እንዲያስወጣቸው የኮንጎ መንግስት እንደጠየቀ ነው ቃል አቀባዩ የተናገሩት። ምክንያቱም በዛን ወቅት 40 የሚሆኑ ተዋጊዎች በበሽታ በምግብ እጥረትና በመቁሰል ጉዳት ሞተዋልና ነው ያሉት ባስ። ተዋጊዎቹ ከሀገሪቱ መውጣት እንዳለባቸው ሁሉም ይስማማሉ ብለዋል። መቼ እንደሚሆን ግን አልተናገሩም። የተሰጠውን የጊዜ ገደብ በሚመለከት ደግሞ መፍትሄው ከሰላም ጥበቃው ተልእኮ ብቻ ሊገኝ አይችልም ብለዋል። የተባበሩት መንግስታት ድርጅት የሰላም ተልእኮ ለጉዳዩ መፍትሄ ለማግኘት ከኮንጎ ዲሞክራሲያዊ ሪፑብሊክ፣ ከደቡብ ሱዳንና በክልሉ ካሉት ሌሎች መንግስታት ጋር ሲሰራ ቆይቷል።
አንቶኒዮ ጉተሬዝ ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሆኑ የሚደግፍ መሆኑን የጸጥታ ምክር ቤቱ በይፋ አረጋግጧል። የድርጅቱ የስደተኛ ጉዳይ ከፍተኛ ኮሚሽነር የነበሩት የቀድሞ የፖርቹጋል ጠቅላይ ሚኒስትር አንቶኒዮ ጉተሬዝ በዚህ የአውሮፓውያን ዓመት መጨረሻ የስራ ዘመናቸው የሚያበቃውን ዋና ጸሐፊ ባንኪሙንን እንዲተኩ የምክር ቤቱ 15 ቋሚ አባላት ለወትሮ በማይታወቁበት ህብረት ነው በሙሉ ድምፅ ድጋፍ የሰጡት። አንቶኒዮ ጉተሬዝ መመረጣቸውን ይፋ ያደረጉት የዚህ ወር የጸጥታው ምክር ቤት ሊቀመንበር የሩሲያው አምባሳደር ቪታሊ ቸርኪን እኚህ ሰው ትልቅ የፖለቲካ ሰው ናቸው፣ ሁሉን የሚያናግሩ፣ ሁሉን የሚያደምጡ፣ ሀሳባቸውን በግልጽ የሚናገሩ ሰው ናቸው፣ ጥሩ ምርጫ አድርገናል ብለዋል። በሚቀጥለው ሳምንት የድርጅቱ ጠቅላላ ጉባኤ የጉቴረዝን ሹመት በይፋ ያጸድቃል ተብሎ ይጠበቃል። የ67 ዓመት ሰው ናቸው ጉቴረዝ።
የምሽቱ የሰዓቱ ዜና አበቃ። Yeah. ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 26 2009 ዓመተ ምህረት ምሽት ፕሮግራም ነው።
በወቅታዊ ሁኔታ ላይ ትናንትና ከሶስት ምሁራን ጋር የተጀመረው ውይይት ዛሬ ሁለተኛ ክፍሉ ይቀጥላል።
እኔ ግን እንደሚመስለኝ ይሄ የህግ ጥሰት እና ፖሊሲ ይፈታ ችግር ሳይሆን ይሄ ስንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው።
እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል።
ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው የማምነው እኔ።
ውይይቱ ከትናንት በስቲያ የተጀመረ ነበር። ክቡራትና ክቡራን አድማጮች፣ ትናንት በጊዜ ጥበት ምክንያት አስተዋውቀ ነው ሳይተላለፍ የቀረ ውይይት ነው። ይህ ሁለተኛ ክፍል በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ ሁከት ተቃዋሚ አድመኞች የንግድና ኢንቨስትመንት ድርጅቶችን ኢላማ ማድረጋቸውን ቀጥለዋል። በኦሮሚያ ክልል የባዕዳን ንብረቶችን ጨምሮ በትንሹ 10 ኩባንያዎች እሳት ተለኩሶባቸዋል፣ ተመዝብረዋል። መንግስት ድርጊቱን የተደራጁ ወንጀለኞች ተግባር ነው ብሎታል። ዛሬም በተለያዩ የሀገሪቱ አካባቢዎች ተቃውሞዎች ተካሂደዋል። ሰሎሞን ክፍሌ ተከታትሏል።
በዛሬው ዕለት በኦሮሚያ ተቃውሞዎች ተካሂደውባቸዋል ከተባሉት በርካታ አካባቢዎች መካከል ሰበታ፣ ሆለታ፣ ሜታሮቢ፣ አርሲ፣ ጉጂና ሆሮ ጉድሩ ይገኙበታል። በቢሾፍቱም ባለፈው ሳምንት በኢሬቻ በዓል ላይ የተገደሉ ሰዎች የቀብር ሥነ ሥርዓት ላይ ተቃውሞ ተነስቷል። የሰለባ ቤተሰቦች በገደል የወደቁና ሐይቅ ውስጥ ከሰጠሙ በኋላ ውሃው ወደ ዳርቻ የገፋቸው ዘመዶቻቸውን አስከሬን ማንነት ማጣራቱን እንደ ቀጠሉ ናቸው ተብሏል። ሰበታ ውስጥ ሕዝብ በገፍ እየታሰረ መሆኑንና አድማ በታኝ ፖሊሶች ስብሰባ አድርገው ከወጡ በኋላ ሕዝቡን እያዋከቡ መሆናቸውም ተነግሯል። አንድ ስሙ ቢገለጽ ለሕይወቱ እንደሚያሰጋው የነገረን የፖሊስ አባል ቁጥሩ እጅግ የበዛን ሕዝብ እንዴት መከላከል እንደሚቻል አድማ በታኝ ፖሊሶችን ግራ አጋብቷል ብሏል። ይህንኑ ዜና ለማጣራት የደወልንላቸው ኮማንደር ደስታ ስብሰባ ላይ መሆናቸውን ከገለጹልን በኋላ ስልካቸው ተዘግቷል። ቆይተን ለማግኘት ያደረግነው ሙከራ አልተሳካም። ራቅ ብሎ በቦረና ዞን በያቤሎ ከተማ እስረኞች በኢሬቻ በዓል ወቅት የተፈጸመውን ግድያ ተቃውመዋል። የረሃብ አድማም አካሂደዋል። የአካባቢው ነዋሪዎች በነገሩ ያልተደሰቱ ፖሊሶች 2 ታሳሪዎችን በጥይት ገድለዋል፣ 8 አቁስለዋል ሲሉ ለአፋን ኦሮሞ ባልደረባችን ለሶራ ሃላኬ ገልጸውለታል። ሶራ ከነዋሪዎቹ አንዱን አቶ ዳዳቻ ቡኬን ነው ያነጋገረው።
ማታ ላይ ድብደባ ነበረ። ከዛ ጠዋት ደግሞ ሰዎቹ ይጮዋሉ። ከዛም በኋላ ትኩስ ነበረ። ትኩሱ ወደ 20 ደቂቃ ወስዷል። ከዛ እዛ ውስጥ ብዙ ሰው ተጎድቷል። ወደ 8 ሰው ተመቷል። ወደ 2 ሰው ደግሞ አፌን ቤት እዛ ደርሶ ሞቷል። ደግሞ እዛ ውስጥ የሞቴ ወይም እዛ ያለው ጉዳት የደረሰበት ሆስፒታል ያልደረሰዎቹ ሰዎች እኛ አናውቅም። ሄደን እናያለን ብለን ተከልሏል እስር ቤቱ።
የእስረኞቹ ምግብ ያለ መብላት ጥያቄያቸው ምን ነበር?
ጥያቄያቸው ኢሬቻ ላይ የሞተ የእኛ ህዝብ ስለሆነ እዛ ላይ አዘን እንገልጻለን ብሎ
ሞቱ የምትላቸውን ሰዎች በስም ታውቃቸዋለህ? የሞቱ
አንዱ ቡነያ ደንቢ ይባላል። ሌላ ደግሞ በራቆ ይባላል። አባቱን አላወቅኩም።
የቆሰሉትስ?
አብዱብ ጉራች ዱባ፣ ሂዶ ይርቦ በኩ፣ ቸርነት ደሚሴ ክዳኔ፣ ደረሼ ያሸኖ ሂዶ፣ ፍቃዱ በሎ በሪሶ፣ ገኛ ዋቆ ዲዳ፣ ጎዳና አላኸ ዲዳ፣ ኮምባ ሁሴን በልና ሆስፒታል ውስጥ እየታከሙ ነው። አሁን
የት ሆስፒታል?
ያው ያባለ ሆስፒታል። ያው
እንዴት ነበር እስቲ ሁኔታውን ስትገልጽልኝ? ጥያቄያቸው ሰላማዊ ነበረ? ትኩስ የሚያስነሳ ነገር ነበረ? የምታውቀው ነገር?
ትኩስ የሚያስነሳ ነገር አልነበረም። ጥያቄው አዘን እንገልጻለን ብሎ ነው። የእስረኞች ምግብ አልበሉም። ከዛ እነሱ ደብደባ ሲጀመሩ እስረኞቹ ጮው እና ከዛ ነፍሳቸውን ለሚተረፍ ሲሞክር እነሱ የሚጠብቁ ፖሊስ ተኩስ ተከፈተ በእነሱ። ከዛ እነሱ ነው በሲም አላውቅም እንጂ ፖሊስ ነው በተኩስ እንትን ያደረገው።
እስቲ ከተማ ምን ይመስላል? አሁን በከተማ ውስጥ ያለው ትምህርት ቤት አለ? ሰራተኞች ቢሮ እየገቡ ናቸው? ተማሪዎች እየተማሩ ናቸው? ምን ይመስላል ስታይ? አሁን
ቢሮ አሁን ትላንት እንዳለ ተዘግቶ ነው ያለው፣ ግን ዛሬ አንዳንድ ቢሮ ክፍት ነው። ሙሉ ሰው እየገባም አይደለም፣ ግን ከተማ ትምህርት ቤቱ እስከ ሃይስኩል እስከ ኮሌጅ ያላችሁ ምንም ትምህርት እያታካሄድ አይደለም። ከተማ ውስጥ አሁን ፖሊስ እኔ ፌደራል ፖሊስም አሉ፣ ሌላ መከላከያም አሉ። በየሰፈሩ በየመንደር በመኪና እየዞረ እንደዋላችሁ ነው። ሌላ ህዝቡ ደግሞ ምንም ከቤት አይወጡም። ሲወጡም በቃ ልጆቹ መንገድ ላይ ሲወጡም በጊዜ ግቡ ምናምን በቃ በጣም ኮንዲሽኑም ጥሩ አይደለም። ማታ ከሁለት ሰዓት በኋላ መንገድ ላይ ከተገኘ ወይ ይደበደባል ወይ ይታሰራል።
ስለዚህ አሁን ሰዎች እየጎበኙ ናቸው፣ እስረኞቹን እየጎበኙ ናቸው።
እዛ ሄዶ መጠየቅ አይቻልም፣ እዛ አስገቡም። የሞተና የቆሰለውን ለመለየት ቤተሰብ ሌላ ወረዳ እዚህ መጥተው ቤተሰቦቹ መገኘት አልቻሉም።
ሶራ አስተያየታቸውን ለማግኘት ወደ አካባቢው ባለሥልጣናትም ተደጋጋሚ የስልክ ሙከራ አድርጎ እንዳልተሳካለት ገልጿል። ኢትዮጵያ ውስጥ በተፈጠረው ሁከት የንግድና ኢንቨስትመንት ድርጅቶች ኢላማ መሆናቸው ቀጥሏል ሲሉ ዘገባዎች ይጠቁማሉ። ቢቢሲ አፍሪካ የኢትዮጵያ መንግሥትን ጠቅሶ እንደዘገበው የባዕዳን ንብረቶችን ጨምሮ በትንሹ 10 ኩባንያዎች ኦሮሚያ ውስጥ እሳት ተለኩሶባቸዋል፣ ተመዝብረዋል። በደብረ ዘይቱ ዓመታዊ የኢሬቻ በዓል ላይ ለደረሰው የሕይወት መጥፋት ምክንያት የሆኑት የመንግሥቱ የጸጥታ ኃይሎች ናቸው ሲሉ ተቃዋሚዎች ይከሳሉ። መንግሥት በዕለቱ የሞቱት ሰዎች 55 ናቸው ሲል ተቃዋሚዎች ቁጥሩን እጅግ ከፍ ያደርጉታል። የማስታወቂያ ሚኒስትሩ አቶ ጌታቸው ረዳ ለቢቢሲ ሲናገሩ የቀጠለው ሁከት የተደራጁ ወንጀለኞች ሥራ እንጂ የጸረ መንግሥት ተቃውሞ አካል አይደለም ብለዋል። በንግድ ኩባንያዎቹ ላይ ጉዳት ያደረሱት ሰዎች ወደ አካባቢው የሄዱት የነዳጅ ፈንጂዎችን ይዘው ሞተር ቢስክሌት እየጋለቡ መሆናቸውንም አቶ ጌታቸው ለቢቢሲ አስረድተዋል። በሌላ በኩል ደግሞ ትላንት በምስራቅ ጉጂ ዞን የቡሌ ሆራ ከተማ ነዋሪዎች በኢሬቻ በዓል ላይ ሰዎች መገደላቸውን በመቃወም የመንግሥት መሥሪያ ቤቶችን አቃጥለዋል። ወታደሮችም 4 ሲቪሎችን መግደላቸውን ነዋሪዎች ተናግረዋል። ከነዋሪዎቹ አንዱ ለቪኦኤ ተከታዩን ገልጿል።
ዋሬ በሪሶ ደማ መጋላ ቡሌ ሆራ ከጅራዳ ቢሾፍቱቴ ወንቴ ታኤ
ዋሬ ብረሶ እባላለሁ። የቡሌ ሆራ ነዋሪ ነኝ። ቢሾፍቱ ላይ የተፈጸመው ግድያ ያስቆጣው መላው የቡሌ ሆራ ሕዝብ ተንቀሳቅሶ ከመንግሥት ወታደሮች ጋር ተጋጭቷል። የወረዳውን ፖሊስ ጽፈት ቤት አቃጥሏል፣ እስረኞችን አስለቅቋል። የፓርቲውን ጽፈት ቤትም ሙሉ በሙሉ አድመዋል። የፖሊስን ጨምሮ 14 ተሽከርካሪዎችንም አውድመዋል። በግጭቱ ወቅት ፖሊስ 4 ነዋሪዎችን ገድሏል። የሞቱት 3 ወንዶችና አንዲት ሴት ናቸው። በአሁኑ ወቅት ተጨማሪ የአጋዚ ወታደሮች ወደ ስፍራው ገብተዋል።
የዞኑን አስተዳደር የአቶ ዋቀዮን ምላሽ አግኝተናል።
በርገጎይ ሙራስ የካራጭፎ ተቀንጀል ቀቤ ያሮሊ መጋላ ቴሹመን መጋላ
ችግር ፈጣሪዎች የመንግስት የህዝብና የግለሰብ ንብረቶችን አውድመዋል። የተወሰኑ ወጣቶች መንገድ መዝጋት ሲጀምሩ ነው ግጭቱ የተቀሰቀሰው። ሽማግሌዎች ወጥተው ትክክል እንዳልሆኑ ቢመክሩም መልስ አልሰጡም። እንዲያውም ሽማግሌዎቹን ጭምር ደበደቧቸው። ከዚያም በመቀጠል የፖሊሱን ጽፈት ቤትና ወህኒ ቤቶችን አጠቁ። ያን ሲያደርጉ እንኳን በትዕግስት ነበር የጠበቅነው። እነርሱ ግን ንብረት ማውደሙን ስለቀጠሉበት ለማስቆም በወሰነው እርምጃ የሁለት ሰዎች ሕይወት ሊጠፋ ችሏል።
በመግቢያ ላይ እንደ ገለጽኩት ተቃውሞዎቹ በበርካታ የተለያዩ አካባቢዎች ነው ዛሬም ሲካሄዱ የዋሉት። በሁሉም ስፍራ የተካሄደውን በዝርዝር ለማቅረብ ሰፊ ጊዜ ይጠይቃል። ይኸው ነው እንግዲህ ለዛሬ ቆንጅትና ሰለሞን።
ሰሎሞን እናመሰግናለን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሰላምህን ለሀገራችን ለኢትዮጵያ የምትሰጥ ህዝቦቿን
ማናቸውም ክፍል ከምንም ነገር በላይ ለሰው ህይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖቶች ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ህዝቡም ከጥላቻ ከአድማና ከሁከት እንዲርቅና ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፈዋል። እስክንድር ፍሬው ዝርዝሩ ልኳል።
ሰላምህን ለሀገራችን ለኢትዮጵያ እንድትሰጥ፣ ህዝቦቿን እንድትጠብቅ፣ በፍቅር በሰላም መኖር እንድንችል አሁንም ያንተ ጥበቃ እንዳይለየን እንለምንሃለን።
ከሀገሪቱ ህዝብ ከ97 ከመቶ በላይ የሚሆነውን እንደሚወክሉ የሚገልጹ ዋና ዋና ሃይማኖቶች የተሰባሰቡበት ነው የኢትዮጵያ የሃይማኖት ተቋማት ጉባኤ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተክርስቲያን፣ የኢትዮጵያ ቃለ ህይወት ቤተክርስቲያንና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ናቸው አባላቱ። በጋዜጣዊ መግለጫው ላይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎችም ተገኝተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዘሪሁን ደጎ የተነበበው መግለጫ ለሁሉም ወገኖች ጥሪ የቀረበበት መልእክት የተላለፈበት ነው። የሰው ህይወት እንዳይጠፋ መንግስትም ለውይይት ዝግጁ እንዲሆን ጠይቋል።
በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሐሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ህይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን። ሁለት የሀገራችን መንግስት በሀገር ጉዳይ ያገባናል ከሚሉ አካላት ሁሉ ጋራ በመነጋገር የህዝቡን ብሶትና ጥያቄ በአግባቡ እንዲያደምጥና ፈጣን ምላሽ እንዲሰጥ እንጠይቃለን። ሶስት በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ህይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን። አራት ከተለያዩ የሀገራችን ክፍሎች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና የንግዱ ማህበረሰብ የሚሳተፉበት የሰላም ግብረ ኃይል በማቋቋም ብሔራዊ መግባባት፣ እርቅና የህሊና ፈውስ እንዲፈጠር ለምናደርገው ጥረት መንግስትና ህዝባችን አስፈላጊውን ድጋፍ እንዲያደርግ እንጠይቃለን።
ከፍተኛው ኃላፊነት የመንግስት ቢሆንም ከዜጎችም የሚጠበቅ ነገር መኖሩን መግለጫው አመልክቷል።
የተለያየ እምነት ተከታይ የሆናችሁ መንፈሳዊ ልጆቻችን በይቅርታና በምህረት እርስ በርሳችሁ ተቀባብላችሁ ለሰላምና ለሀገር ልማት እንድትቆሙ የሀገራችሁ ልጆች የሆኑትን ኢትዮጵያውያንን በሙሉ እንደ ወንድምና እንደ እህት እንድትመለከቱ፣ ከጥላቻ ከአድማ ከውከት እንድትርቁና ጥያቄያችሁን በሰላማዊ መንገድ እንድታቀርቡ አባታዊ ጥሪያችንን እናስተላልፋለን። ስድስት መሰረተ ልማቶች የሀገራችን ሀብት እንደመሆናቸው መጠን በዜጎቻችን ሁሉ ጥበቃና እንክብካቤ እንዲደረግላቸው እንጠይቃለን። ሰባት ከሁሉም በላይ አሁን በሀገራችን ያለው ግጭት ወደ ሰላም የመለወጥ ከፍተኛ ኃላፊነት ያለበት መንግስት ስለሆነ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ እየጠየቅን ህዝባችንም ሀገራዊ ኃላፊነቱን በአግባቡ እንዲወጣ እናሳስባለን። ስምንት ከሀገር ውስጥም ሆነ ከውጭ ሀገር ለህዝብ መረጃዎችን የምታስተላልፉ የመገናኛ ብዙሃን፣ ማህበራዊ ድህረ ገጾች እና ግለሰቦች ህዝብን ወደ ጥላቻ፣ ግጭትና ሁከት ብሎም ክቡር የሆነውን የሰው ህይወት ወደ ማጥፋት ከሚመራ ማንኛውም እንቅስቃሴ እንድትቆጠቡ አጥብቀን እናሳስባለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። የኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎችና የበላይ ጠባቂዎች መስከረም 26 ቀን 2009 ዓ.ም አዲስ አበባ ኢትዮጵያ።
የሃይማኖት መሪዎቹ ጥረት ጅምር ቢሆንም የሀገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲ መሪዎችን እስከ ማነጋገር ሊዘልቅ እንደሚችል የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ አስታውቀዋል። ከእርሳቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። ወደ ተከታዩ ዘገባ እናልፋለን። በእሬቻ በዓል ላይ ለደረሰው እልቂት ኃላፊነቱ የኢህአደግ መንግሥት ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከሷል። ገለልተኛ ዓለም አቀፍ አጣሪ አካል እንዲቋቋምም ጠይቋል። መድረክ የአደጋው መድረስ ምክንያት በሆኑት ባለሥልጣናትና የደህንነት አካላት ላይ ሕጋዊ እርምጃ በአስቸኳይ እንዲወሰድ፣ ጉዳቱ ለደረሰባቸው ቤተሰቦችም ካሳና መቋቋሚያ እንዲከፈል ጠይቋል። መድረክ ኢህአደግ የኢትዮጵያ ብሔር ብሔረሰቦችና ሕዝቦችን እርስ በርስ ለማጋጨት እያደረገ ያለው ሙከራ በሕዝብ የተባበረ ትግል ይከሽፋል ብሏል። በመግለጫው ውስጥ በተነሱ ጉዳዮች ላይ ከመንግሥት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አማሃ ተጨማሪ አለው።
መድረክ ወቅታዊ መግለጫ ብሎ ይፋ ባደረገው ጽሑፍ መስከረም 22 ቀን 2009 ዓ.ም በኢሬቻ በዓል አከባበር ላይ የተፈጠረውን ሁኔታ በተመለከተ የኢሬቻን ሥነ ሥርዓት ለማክበር በቢሾፍቱ ሆራ አርሰዴ ሐይቅ በተሰበሰበው ከሚሊዮን በላይ በሆነ ሕዝብ ላይ በኢህአዲግ ታጣቂዎች በተከፈተው የማሸበር እርምጃ በመቶዎች በሚቆጠሩ ወገኖቻችን የሞትና በሺዎች በሚቆጠሩ ላይ የአካል ጉዳት መድረሱ የኢህአዴግ ስርዓት ጨርሶ ቀልብ ያጣ ጸረ ህዝብ ስለመሆኑ ማረጋገጫ ሰጥቷል ብለዋል። ይፋ በተደረገው ጽሑፍ ላይ ተጨማሪ ማብራሪያ እንዲሰጡኝ የጠየኳቸው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ በተፈጠረው አሰቃቂ ሁኔታ በእጅጉ ያዘነ መሆኑን ገልጸው መንግስት ለዚህ እልቂትና ጉዳት ለምን ተጠያቂ መሆን እንዳለበት ዘርዝረዋል። እንዲያውም ከሁሉ አስቀድሞ የሚሰበሰበውን ህዝብ ደህንነት በበቂ ሁኔታ ለመጠበቅ ባለመዘጋጀቱ ተበዳይ ቤተሰቦች መንግስትን በሕግ ሊጠይቁት ይገባል ብለዋል። አክለውም በስፍራው አላስፈላጊ የሆነ ንትርክ እንዲነሳ ምክንያት የሆኑ ድርጊቶችንም የፈጸመው መንግስት እንደሆነ፣ መሄጃ መላወሻ በሌለው ህዝብ ላይ አስለቃሽ ጭስ የተኮሰው መንግስት ነው። ስለዚህም ኃላፊነቱና ተጠያቂነቱ የሚያርፈው በመንግስት ትከሻ ላይ ነው ብለዋል።
ጉዳዩን በተረጋጋ ስሜት ተንትነን ስናየው በአንድም አይደለም በሁለትም በሶስትም ከዚያ በላይ በሆኑ ምክንያቶች መንግስት ነው ኃላፊነትን የሚወስደው። ህዝቡማ ተማምኖ በነፃነት ህግና ስርዓት አለ ምናምን ብሎ ተማምኖ ነው ሚሊዮን ህዝብ አንድ ቦታ የሚሰበሰበው። እዚህ ውስጥ ጠላት አለ እኔን ረግጦ ገለኝ የሚል ቢሆን ነው አይመጣም።
ስለሆነም በዚህ በኢሬቻ በዓል ላይ የተከሰተውን ሁኔታ ገለልተኛ ዓለም አቀፍ አካል ተቋቁሞ እንዲያጣራ እንዲሁም ለአደጋው መድረስ ምክንያት በሆኑት ባለሥልጣናትና የደህንነት አካላት ላይ ህጋዊ እርምጃ በአስቸኳይ እንዲወሰድ፣ ጉዳት ለደረሰባቸው ቤተሰቦችም ካሳና ማቋቋሚያ እንዲከፍል በአጽንኦት እንጠይቃለን ብለዋል መግለጫው። ይህ የመድረክ መግለጫ ሌላ ትኩረቱ ኢህአዴግ የኢትዮጵያን ብሔር ብሔረሰቦች እርስ በርሳቸው ለማጋጨት እያደረገ ነው ያለውን ጥረት ነው። በመድረክ መግለጫ አባባል ይህን የኢህአዴግ የህዝብ ከህዝብ ማጋጨት ስልት በኢትዮጵያ ህዝብ ይከሽፋል የሚል ነው። እንደ ምሳሌም ከጥቂት ሳምንታት በፊት በጉራጌ በሀዲያና በከንባታ ጠንባሮ ዞኖች የሚኖረው ህዝብ በኦሮሚያና በአማራ ክልል የሚካሄደውን ህዝባዊ የተቃውሞ እንቅስቃሴ እንዲያወግዝ በካድሬዎቹ የተጠራው ስብሰባ በተሰብሳቢው ህዝብ ከፍተኛ ተቃውሞ ገጥሞት ሳይሳካ ቀርቷል በማለት መግለጫው ያስረዳል። ፕሮፌሰር በየነ ጴጥሮስ ተመሳሳይ ሙከራ በዋሳ ከተማ እንደተደረገና እንዳልተሳካ አስታውሰው ይህ ሙከራ በሶማሌ ክልል የተሳካ ቢመስልም የሶማሌ ክልልን ህዝብ የሚወክል አይደለም ብለዋል። የመግለጫውን ዓላማ ግን በዚህ ረገድ ግልጽ አድርገዋል።
ጉዳዩ ዝም ብሎ አንድ ቦታ ብቻ ሳይሆን በመላው ኢትዮጵያ ኢህአዴግ እነዚህ በቁጥር ብዙ ነው የሚሉት የኦሮሚያ ክልልና የአማራ ክልል ህዝቦች እንደው የበላይነት ለመያዝ ያስነሱት ጥያቄ እንጂ በእውነቱ ህዝባዊና ተገቢ ጥያቄ አይደለም ብሎ የቀረው ህዝብ እንድነሳ ለማድረግ እንግዲህ ህዝብን ከህዝብ ማጋጨት ማለት ትልቅ ነውረኛ የሆነ እርምጃ ሲሸጋገሩ ስናይ ይህንን ነቅተንባቸዋል፣ ከዚህ ተመለሱ ለማለት ነው የዚህ መግለጫ ዋና ዓላማ።
ፕሮፌሰር በየነ ጴጥሮስ በአሁኑ ወቅት ሀገሪቱ እጅግ አስቸጋሪ ሁኔታ ላይ እንዳለች ገልጸው ከዚህ አጣብቂ ለመውጣት በስልጣን ላይ ያለው መንግስት የመተማመኛ ድምፅ ማግኘት እንዳለበት፣ ባለፈው ዓመት 100-100 በሆነ ድምፅ አሸንፊያለሁ የሚለው ሐሰት እንደሆነ፣ ከዚያ ወዲህ የሚቃወመው የኢትዮጵያ ህዝብ በቂ ማስረጃ እንደሆነና ይህን ምርጫ ለማካሄድም ከሐቀኛ ተቃዋሚዎች ጋር ድርድርና ውይይት ማድረግ እንዳለበት አስረድተዋል። ለሀገሪቱ ሰላም የሚያስገኘውም ይህ እርምጃ ነው ብለዋል። ከመንግስት በኩል በዚህ መግለጫ ላይ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጥረታችን ይቀጥላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን 9 የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን 9 አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ወስኗል። ዳሩ ግን ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ጉዳዩ ለነገ ተቀጥሯል። ጽዮን ግርማ ዝርዝሩን ይዛለች።
ትላንትና ፍርድ ቤት ቀርቦ ነበረ። ትላንትም የቀረበው ቄራ ምድብ ፌደራል መጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ነው። ትላንት ቀርቦ በነበረ ጊዜ ያው እኔ አልቀረብኩም፣ በድንገትም ተይዞ ስለነበረ። ለማንኛውም ግን ጉዳዩን የተመለከተው ፍርድ ቤት ፖሊስ ተከሳሾችን የአስር ጣት አሻራ መቀበል አለብኝ አልተቀበልኩም ስላለ እናም የምርመራ መዝገብ ይዞ ቀርቦ ስላልነበረ ናፍያድም ሆነ ጓደኞችን በቁጥጥር ስር ሲያደርግ የተበሰበ ማስረጃ የነበረ ለመሆኑ እንኳን የሚያሳይ ነገር ይዞ ቀርቦ ስላልነበረ ሁለት ትእዛዝ ሰጥቶ ነው ለዛሬ የተቀጠረው። አንደኛ የአስፋልት አሻራን እንዲወስድ፣ ሁለተኛ የምርመራ መዝገቡን ይዞ እንዲቀርብ ነበረ ያዘለው። በዛሬ ሁለት የምርመራ መዝገብ ነው ያለው ወደ ሁለት የሚጠጉ ምስክሮችን ቃል ተቀብዬበታል ያለው ሰነድ ይዞ ቀርቧል። የአስር ሰዓት አሻራ የተባለውን ግን እንዳልተቀበለ የገለጸው ምክንያቱ ሲጠየቅም አባሎቻችን ሁሉ በሌላ ስራ ላይ ነበሩ በሚል ነው የገለጸው። ይሄ ፍርድ ቤቱም በፍርድ ቤቱ ውስጥ የነበረን ታዛቢ በትዝብ የተመለከተ ጉዳይ ነበረ። ለማንኛውም ወይም ይሄ ከታለፈ በኋላ እንግዲህ የዋስትና ክርክሩ እንደ አዲስ ነው የተነሳው።
ከዚህ በተጨማሪም እነሱን ይዟቸው የቀረበው መርማሪ ፖሊስ ለጊዜ ቀጠሮ መጠየቂያ መዝገቡ ምክንያት ነው ያለውን በድጋሚ አስረዳበት ሁኔታ ነበር።
ትክክል ነው። በድጋሚ ያስረዳበት ሁኔታ ነበረ። ምክንያት ያለው አንደኛ ከእጃቸው የተያዘ ሞባይል አለ። በዛ ሞባይል ላይ የተለዋወጡት መልእክት ምን እንደሆነ ለፎረንሲክ ልከን አላስመረመርንም ወይም ለማስመርመር እንፈልጋለን፣ የእሱ ውጤት መጠበቅ አለብን የሚል ነው። ሁለተኛ ዛሬም የተከሳሾችን ወይ የተጠርጣሪዎችን የአስር ሰዓት አሻራ አልተቀበልኩም፣ እሱን መቀበል እፈልጋለሁ ነው የሚለው። በክርክር ይዘት ደግሞ በሶስተኛ ጊዜ ደረጃ ያነሳው ከተቀበልኳቸው ምስክሮች ተጨማሪ ምስክሮችንም መቀበል ቃል መቀበል እፈልጋለሁ፣ ስለዚህ ቢለቀቁ ማስረጃ ያጠፉብኛል የሚል ክርክር ነው ያነሳው።
አድርገዋል ፈጽመውታል ብሎ ለጥርጣሬ ያነሳው የክስ መነሻስ ዛሬ ተመሳሳይ ነው ከትላንቱ ጋር?
በእኔ በኩል ተመሳሳይ ነው። ትላንትም በጓደኞቹም በችሎት ተነገረ የተባለው የወንጀል ድርጊት በኋላም እኔ ናትናኤል ፈለቀን ታስሮ የሚገኝበት ስድስተኛ ፖሊስ ጣቢያ ድረስ ሄጄ ፖሊስ ተናገረ ያለውን ነገር እንደገለጠልኝ ተመሳሳይ ነገር በዚሁ በአዲስ አበባ ስቴዲየም አካባቢ በሚገኘው ላሊበላ ሬስቶራንት ውስጥ እነዚሁ ሶስት ጓደኛ ማቾች ቁጭ ብለው ቢሾፍቱ ስለተፈጸመው ሁኔታ መወያየታቸውና ሲወያዩም ለተፈጸመው እልቂት ወይም ለተፈጸመው የሰው ሕይወት መጥፋት መንግስት ተጠያቂ ነው እያሉ ድምጻቸውን ከፍ አድርገው ሲወያዩ ሲነጋገሩ ነበር የሚል ነው።
በእርስዎ በኩል ምን መከራከሪያ ያቀረቡ?
በእኛ በኩል እንግዲህ አንደኛ ሲጀመር ተፈጸመ የተባለው ድርጊት ወንጀል ለመኖሩ ወንጀል ድርጊት ለመኖሩ የሚያሳይ በቂ ምክንያት የለም። ሰዎች ላይንም ሆነ ጓደኞች የተያዙት ወንጀል ለመሳታቸው በበቂ ሁኔታ ሊያስጠረጥር የሚችል ምክንያት በሌለበት ነው አንዱ ወንጀል ባለሆነ ጉዳይ ሰው መታሰር ስለሌለበት። ሁለተኛ ይህን የሚያሳይ አለ የሚባል ከሆነ እንኳን ጉዳዩ የዋስትና መብት የሚያስከለክል አይደለም ከህግ አንጻር። ሁለተኛ ናትናኤልም ሆነ ሌሎች ተከሳሾችም የመንግስት ሰራተኞች ናቸው፣ በቂ አድራሻ ያላቸው ናቸው፣ በዋስ ሊለቀቁ ሊጠፉ ይችላሉ ተብሎ የሚገመቱ አይደሉም የሚል ነው። ቀሩ ሶስተኛ ቀሩ የተባሉትም ምርመራዎች ቢሆኑ እነሱ ውጭ ሆነው ሊከናወኑ የሚችሉ ናቸው የሚል ክርክር ነው ያቀረብነው።
ፍርድ ቤቱ ምን ውሳኔ ሰጠ?
ፍርድ ቤቱ እንግዲህ እነዚህን ግራ ቀኝ ከሰማ በኋላ በአንድ በኩል ሶስቱም የብር 5000 ብር ዋስ ጠርተው በነገ ዕለት እንዲፈቱ አዟል። በሌላ በኩል ሶስቱም ተጠርጣሪዎች ከሀገር እንዳይወጡ ለኢሚግሬሽን መስሪያ ቤት ትዕዛዝ ሰጥቷል። ሶስተኛ ነገር በዛሬው ዕለት ፖሊስ አሁንም መውሰድ ይፈልጋለሁ አልወሰድኩም ያለውን የተከሳሾችን የአስር ሰዓት አሻራ መውሰድ እንደሚችል በሚል ነው ትዕዛዝ የተሰጠው።
ይግባኝ ተጠይቆባቸዋል፣ ዛሬ ፍርድ ቤት ቀርበዋል የሚል ሰምተን ነበር።
ትክክል ነው። እኔም ከሰዓት በኋላ ወደ ሌላ ስራ ከተሰማራ በኋላ ጓደኞቹ ደውለው ሶስቱም ተከሳሾች እንደገና ከሰዓት በኋላ 8 ሰዓት አካባቢ ወደ ልደታ ከፍተኛ ፍርድ ቤት እንደወሰዷቸው እና በኋላም ምክንያቱ ሲያጣሩ ፖሊስ የስር ፍርድ ቤቱ በሰጠው ትዕዛዝ ላይ ይግባኝ ብሎ እዛ እንደወሰዷቸው ነው የተነገረኝ። ከዛም በኋላ በተለይ ናትናኤል ፈለቀ ጠበቃ በሌለበት ጉዳይ ሊታይ አይገባም በማለቱ ፍርድ ቤቱ ይህንም ተቀብሎ በነገ ዕለት እኔ በተገኘሁበት ያው ጠበቃ በተገኘበት ጉዳዩ እንዲታይ ለነገ ደግሞ ከፍተኛ ፍርድ ቤት ተቃጥሏል። እንግዲህ
ጽዮንን አመሰግናለሁኝ። ወደ ተከታዩ ዘገባ እንለፍ። ከአዲስ አበባ ወጣ ብላ በምትገኘው ቡራዮ አካባቢ መገደሏ ትናንት የተገለጸው የአሜሪካዊቱ የእጽዋት ስነ ሕይወት አጥኚ ሻረን ግሬይ ድኅረ ዶክትሬት ጥናት ላይ እንደነበረች ጥናቷን የምትከታተልበት ዩሲ ዴቪስ ተብሎ የሚጠራው የካሊፎርኒያ ዩኒቨርሲቲ አስታውቋል። የዶክተር ሻረን ግሬይ መገደል ዩኒቨርሲቲውን በእጅጉ እንዳሳዘነ ቃል አቀባዩ ለቪኦኤ ገልጸዋል። ሄኖክ ሰማግዜር ዝርዝሩን ይዟል።
የ30 ዓመቷ ሻረን ግሬይ ከአዲስ አበባ ከተማ ወጣ ብሎ ስትጓዝበት በነበረው መኪና ላይ
ድንጋይ በወረወሩ ሰዎች በደረሰባት ጉዳት ሕይወቷ ማለፉን የዩሲ ዴቪስ ዩኒቨርሲቲ ቃል አቀባይ አንዲ ፌል በዛሬው ዕለት ገልጸውልናል።
Sharon Gray, she's a postdoctoral researcher at UC Davis. So, and she was doing research on
Sharon Gray በUC Davis የድረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ሥሮችን አስተዳደግና ባስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው። ወደ ኢትዮጵያ ተጓዘችው ካንድ የኔዘርላንድስ የስነ ሕይወት ምህዳር ጥናት ቡድን ጋር በኢትዮጵያ ሊሰራ የታቀደ መርሃ ግብር ዙሪያ ለመወያየት ነበር።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የግሬን አሟሟት አስመልክቶ ባወጣው መግለጫ የምትጓዝበት ሚኒባስ በድንጋይ ከተመታ በኋላ በደረሰባት ጉዳት ሕይወቷ አልፏል ብሏል። የዩኒቨርሲቲው ቃል አቀባይ ስለ ሻረን ግሬን አሟሟት እንዲህ ብለዋል።
Details of that I think are unclear. All I have is what I think the State Department had.
ዝርዝር ሁኔታው ግልጽ አይደለም። ያለኝ መረጃ በውጭ ጉዳይ መስሪያ ቤቱ የወጣው መግለጫና በተለያዩ የመገናኛ ብዙሃን የተዘገበው ነው። አንዲት አሜሪካዊት የምትጓዝበት መኪና በድንጋይ ከተደበደበ በኋላ በደረሰባት ጉዳት ሞታለች የሚል በተቃውሞ ሰልፈኞች የተወረወረ መሆኑንና ሟቿም የኛ አጥኚ መሆኗን እናውቃለን። ከዚያ ውጭ ተጨማሪ መረጃ የለኝም።
ሻረን ግሬይ ጋር አብራ የተጓዘች ሌላ የዩኒቨርሲቲው አጥኚ መኖሯን ከትምህርት ተቋሙ ተረድተናል። በወቅቱ አብረው ከነበሩ ያገኛችሁት መረጃ አለ ወይ የሚል ጥያቄ ለቃል አቀባዩ ፌል አቅርቤ ነበር።
Well, we haven't confirmed that at this time, or we're trying to protect her privacy.
በአሁኑ ወቅት ይህንን ሐቅ አላረጋገጥንም። የግል ምርጫዋን ለመጠበቅ ስሟንም አንጠቅስም። ነገር ግን የዩሲ ዴቪስ ሰራተኛ ከሟች ጋር አብራ ተጉዛ ነበር። የደረሰባት ጉዳት የለም። ወደ ዩናይትድ ስቴትስ ጉዞ ላይ መሆኗን ግን እናውቃለን።
ዩሲ ዴቪስ ዩኒቨርሲቲ በግድያው ከፍተኛ ሐዘን ላይ መሆኑን ጨምረው ቃል አቀባዩ ገልጸዋል።
It's a great shock to the campus and it's a very tragic occurrence.
ለዩኒቨርሲቲው ማህበረሰብ ከባድ ድንጋጤን የፈጠረ አሳዛኝ ክስተት ነው።
ኢትዮጵያ ላለፉት 10 ወራት በተለያዩ ወቅቶች በመቶዎች የሚቆጠሩ ዜጎችን ሕይወት የቀጠፉ ሰላማዊ ሰልፎችና ሁከቶች ሲከናወኑባት ቆይተዋል። እሁድ ዕለት በቢሾፍቱ ከተማ የኢሬቻ በዓል ሲከበር የደረሰው እልቂትን ተከትሎ በተለያዩ የኦሮሚያ ከተሞች ሰልፎች ቀጥለዋል።
ሄኖክን አመሰግናለሁኝ። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ38 ደቂቃ ሊሆን ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ መስከረም 26 2009 ዓመተ ምህረት ፕሮግራማችንን ነው እየተከታተላችሁ ያላችሁት። ቴክኒሻኑ ኦድሬስ ሬጅስ ነች። ፕሮግራሙን እያቀናበረችና እየመራች ያለችው ብርሃን ኃይሉ ነች። አስተናጋጆቻችሁ ቆንጂት ታየና እኔም ሰሎሞን አባተ አብረናችሁ እስከ ምሽቱ 4 ሰዓት እንዘልቃለን። አሁን የሰዓቱን ዋና ዋና ዜና ቆንጂት ታሰማናለች።
በተባበሩት መንግስታት ድርጅት የኤርትራ ቋሚ ተጠሪ ሆነው ሲሰሩ የቆዩት አምባሳደር ግርማ አስመሮም አርፈዋል። አምባሳደሩ ትናንት ኒውዮርክ ላይ ማረፋቸው የታወቀው በዛሬው ዕለት ሲሆን ላለፉት 9 ወራት በህመምና በሕክምና ላይ እንደነበሩ ነው የተገለጸው። አምባሳደር ግርማ ወደ ኒውዮርክ ከመላካቸው አስቀድሞ በኢትዮጵያና በአፍሪካ ህብረት እንዲሁም በዩናይትድ ስቴትስና በካናዳ የኤርትራ አምባሳደር ሆነው አገልግለዋል። አምባሳደር ግርማ አስመሮም በወጣትነት እድሜያቸው የኢትዮጵያ የእግር ኳስ ብሔራዊ ቡድን ተጫዋችና በሰባት ቁጥር ቦታ የሚሰለፉ አጥቂ እንደነበሩ ይታወሳል። አምባሳደር ግርማ ባለትዳር ነበሩ። ከባድ ዝናብ አዝሎ በካሪቢያን አካባቢ የሚነግደው ኃይለኛው የውቅያኖስ ማዕበል ባሃማስን እግረ መንገዱን እየደበደበ ወደ ፍሎሪዳ እየገሰገሰ ነው። ከደቡብ ምስራቋ የዩናይትድ ስቴትስ ግዛት ከፍሎሪዳና ከሌሎችም ክፍለ ሀገሮች ነዋሪውና የፈጥኖ ደራሽ ሰራተኞችን የውቅያኖስ ማዕበሉ ዛሬ ከተፍ ሳይልባቸው ለቀው እንዲወጡ ታዘዋል። አገረ ገዢው ሪክ ስካት በሰጡት ቃል ማምሻውን ፍሎሪዳ ሲደርስ በሰዓት 205 ኪሎ ሜትር ፍጥነት መጋለቡን ይቀጥላል ብለው ሰግተዋል። የሚቆይበት ምንም ምክንያት የለም፣ ህዝቡ መውጣት ነው ያለበት ሲሉ አስጠንቅቀዋል አገረ ገዢው። ካለማቋረጥ በቀጠለው ጭካኔ የተመላበት ወታደራዊ እንቅስቃሴ ምክንያት ምስራቃዊ አሌፖ በዚህ የአውሮፓውያን ዓመት ውስጥ ሙሉ በሙሉ ድምጥማጧ ሊጠፋ ይችላል ሲሉ የተባበሩት መንግስታት ድርጅቱ የሶሪያ ልዑክ ስቴፋን ደሚስቱራ ስጋታቸውን ገለጹ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው እየተከታተላችሁን ያላችሁት ከዋሽንግተን ዲሲ። አሁን በኢትዮጵያ የወቅቱ ሁኔታ ላይ የተካሄደ ውይይት ይቀጥላል።
በኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ወራት ይቀሩታል። እንዲሁም በአማራ በኮንሶና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ሕይወት መጥፋት ምክንያት ሆኗል። ይህንን ጉዳይም ዓለም አቀፍ ብዙሃን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ነው የሚገኙት። እሁድ ዕለት በቢሾፍቱ ሆራ ሐይቅ ኢሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ሕይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር የተካሄደ ውይይት ነው አሁን የሚቀጥለው። አቶ ሙሉጌታ አረጋዊ የሕግ ባለሙያ ናቸው። ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ሲሆኑ ዶክተር ጸጋዬ አራርሳ ደግሞ በሜልበርን ዩኒቨርሲቲ የሕግ ፋከልቲ የምርምር ረዳት መምህር ናቸው። በኢሬቻ በዓል ላይ ለደረሰው አደጋ ተጠያቂው ማን ነው ለሚለው ጥያቄ ዶክተር ጸጋዬ እየመለሱ ነበረ ውይይቱ የተገታው ማለት ነው። አሁን ይቀጥላል።
ዶክተር ጸጋዬ፣ እዚህ ጋር ከተሰራጩት ቪዲዮዎች ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙሃን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክሮፎን ቀምቶ ተቃውሞውን እስከ መምራት እንደዚሁም ደግሞ የአይን እማኞችም እንደተናገሩት ባንዲራም እስከ ማውረድ የደረሰ ነበር የሚል ዘገባዎች አሉና በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ?
ተው፣ ይሄ ሁሉ የመጣው የፖለቲካ አመራር ውስጥ ያለ ባለስልጣን ንግግር እንዲያደርግ ከተነሳ በኋላ ነው። ይሄ ሰው ይቀመጥ፣ ይሄ ሰው መናገር የለበትም፣ ያሁኑ አባገዳ እያለ የቀድሞ አባገዳ ንግግር እንዲያደርግ ሊፈቀድለት አይገባም የሚል ሙግት ነበረ። ምልልስ ይታያል እዛው መድረክ ላይ ራሱ። ይህ ከሆነ በኋላ ነው ማይክ የተነጠቀው። ማይክ ተነጥቆም ቢሆን ተቃውሞ ቢገለጽ እርምጃ የሚወሰደው ይሄንን ግርግር ለማስቀረት አደጋ እንዳይደርስ ለማድረግ ማስቀረት የሚቻለው በመተኮስ አይመስለኝም። እኔ ዝም ቢሏቸው አላስፈላጊ ጉዳት እንዳይደርስ ባለስልጣናቱን፣ ፖለቲከኞቹን ከዛ ጋር አስነስተው ልጆቹን ከነ ማይካቸው እንደፈለጉ እንዲሆኑ ቢያደርጓቸው ለተወሰነ ጊዜ ምን ይመጣል? ተቃውሟቸውን አሰምተው ጮኸው ይሄዳሉ። ቀደም ሲል ለብዙ ሰዓታት የኦሮሚያ ፖሊስ ያደርግ ነበር፣ ያ ልዩ ኃይል ምናምን የሚባለው ማለት ነው። እና በዛ መንገድ ሊያረጋጉት ይችሉ ነበረ። ማረጋጋት ሳይሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ ከጀርባቸው፣ ሰራዊቱ ነበረ፣ ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉት። እና ይሄ ሁሉ የሚያሳየው ለጥቃት ተዘጋጅተው እንደሄዱበት እንጂ አደጋ እንዳይደርስ ለመከላከል ስነ ስርዓት ለማካሄድ እንዳልሆነ ግልጽ ነው።
እሺ፣ እንግዲህ ቀስ እያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስ እና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበር እና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድን ናቸው?
ይሄ ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ትግል ነው ብዬ ነው እኔ የማስበው። መንግስት ይሄ ችግር ከመጀመሪያ ጀምሮ ቆይቷል። አንድ አመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው። እንግዲህ አንድ አመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው። የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም። ለነገሩ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ። ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ። እንዲያውም ህገ መንግስትን ያለ ማክበር ብቻ ሳይሆን ህገ መንግስትን ወደ መሳሪያነት ቀይሮ ሰዎችን የሚያጠቃበት እስከ መሆን ደረጃ የደረሰበት ሀገር ነው ኢትዮጵያ። ኦሮሚያ አሁን ለየት ያደረገው ምንድን ነው? አምና ከተጀመረው ተቃውሞ ጀምሮ እስካሁን አለማቆሙ ነው። እና ይሄ ተቃውሞ ሄዶ አማራ ክልልም ደርሷል፣ ትግራይ ክልልም ደርሷል። አልባት ብዙ ሰዎች ሲጠብሱትም አልሰማሁም ነገር ይሄ ነው። ትግራይም ውስጥ ተቃውሞ አለ። ምክንያቱም እንዳልኩት የመብት ችግር ነው። የተወሰነ ብሔረሰብ ወይም ብሔር ብቻ የሚያነሳው ችግር ሳይሆን አጠቃላይ ኢትዮጵያ ውስጥ የትም ቦታ ደቡብ ህዝቦችም ሳይቀር ችግሯል። ምንድን ነው የዚህ ችግር? ምንድን ነው ስልጣን ላይ ያለው መንግስት ኤክሰርሳይዝ የሚያደርገው ስልጣን ገደብ የለው። ገደብ ስለሌለው ህዝቦች መብታችን እየተገፋ ነው ወይም መብታችንን መጠቀም አልቻልም ባሉ ቁጥር የሚሰጣቸው መልስ ምንድን ነው? መንግስት ውለታ እንደሚያደርግላቸው እና የሚሰጣቸውን ውለታ ተቀብለው በሱ ብቻ መኖር ያለባቸው አይነት ሲመስል መንግስት ስራውን መስራት ያልቻለበትና የህዝቦችን መብትና ነጻነት ኮምፕሊትሊ ዲስሪጋርድ ያደረገበት ሴናሪዮ የፈጠረው ችግር ነው ነው የምለው። እና ለምሳሌ ኦሮሚያ ስታይ ማስተር ፕላን ጋር ተያይዞ አሁን የተነሳው ጥያቄ ብታዩ ኦሮሚያ ውስጥ መሬት እንደሚወሰድ፣ መሬት ባለስልጣናት እንደሚሸጡ ሌላ ቀርቶ መንግስት ራሱ ተቀብሎታል፣ አምነዋል። ችግሩ ምንድን ነው? ኢትዮጵያ ውስጥ ያለው ችግር በአንድ ቃል ግለጻው ብቲ ተጠያቂነት በሚለው ቃል አስቀምጠዋለሁ። ኢትዮጵያ ውስጥ የጎደለ ነገር ቢኖር ምንድን ነው? ዋና መንግስት አይጠየቅ። ራሱ ችግር አለ ብሎ ካመነ በኋላ እንኳን ኮራፕሽን አለ፣ ሊቦች አሉ፣ የመንግስት ባለስልጣናት ስልጣናቸውን ለግላቸው ነው የሚጠቀሙበት ካለ በኋላ እንኳን እነዚህ እነማን ናቸው እነ እከሌ ናቸው እና እጠይቃቸዋለሁ ሲል አሰሚው ወሬ ብቻ ነው ተመንግስት። ህዝቡ ምንድን ነው እየፈለገ ያለው? ህዝቡ ምንድን ነው የሚጠይቀው? ምንድን ነው ያለው ችግር የሚለው ነገር ሰምቶ ህዝቡ በሚጠይቀው መንገድ ሶሉሽን ሲሰጥ ስለማታይም ያ ችግር እየተጨፈለቀ እየታፈነ ሁሉም ነገር በወታደራዊ እና በጉልበት እፈታዋለሁ ብሎ ስለሚያስብ ያ ሁሉ እየተከማቸ መጥቶ ሰው ተስፋ ወደሚቆርጥበት ደረጃ አደረሰ ማለት ነው። ቢሾፍቱ ኢሬቻ በዓል ላይ ያየሁት ምንድን ነው እዚህ ቪዲዮ ላይ በዚያ ደረጃ ወጣቶች ሲደፍሩ፣ በዚያ ደረጃ የመንግስት ወታደሮች ይዛ እያሉ ምንም ፍርሃት ሳይሰማቸው እንደዛ ማድረግ መቻላቸውን የሚያሳይሽ ልጆቹ ተስፋ ቆርጠዋል። እና እነዚህ ልጆች ጥቂት ናቸው፣ እነዚህ ልጆች ነውጠኞች ናቸው፣ እነዚህ ልጆች ጸረ ሰላም ናቸው ብለሽ ዲስሚስ ማድረግ ፕሮብለሙን በጭራሽ አለመገንዘብ አንደርስታንድ አለማድረግ ነው የሚያሳየው።
በጣም አመሰግናለሁ አቶ ሙልጌታ። ወደ ዶክተር ደረሰ ነው የምመጣው። እንግዲህ ዶክተር ጸጋይም አቶ ሙልጌታ የሚያነሱትን ሀሳብ ሰምተዋል እና መንግስት እነዚህን በህዝብ የሚመጡትን ተቃውሞዎች በየትኛውም መልኩ ተቃውሞዎቹ ይምጡ እያስተናገደበት ያለው እየፈታበት ያለው መንገድ እንዴት ነው የሚገመግሙት?
እኔ የጽዮን የነጻነትና የዲሞክራሲ እጦት ያመጣው ችግር ነው ኢትዮጵያ ውስጥ ያለውን ችግር ብዬ ነው ማምነው። ከዛ ልጀምር። ምክንያቱም መንግስት ራሱ በህዝብ የተመረጠ መንግስት ነው ወይ? አሁን መንግስት እንደዚህ አድርጎ ምላሽ ሰጠ፣ መንግስት የህዝቡን ጥያቄ አልመለሰ አለ፣ መንግስት የህዝቡን ችግር በወጉ አላስተናገደ አለ ብለን ስንል ብዙ ጊዜ ይሄ መንግስት ራሱ በህዝብ ይሁንታና በህዝብ ፈቃደኝነት በስልጣን ላይ እንደተቀመጠ አስዩም እያደረግን ይመስለኛል። አይ አይደለም፣ የአገሪቱን ሀገረ መንግስቱን መዋቅር በሙሉ በእጁ ጠቅልሎ ስለያዘ ስቴት የሚባለውን ነገር በእጁ ስለያዘ በሱ ብቻ መንግስት እንበለው የህዝብ ይሁንታና ፈቃደኝነት ባይኖርም ሌጂትመሲ ባይኖረው መንግስት ይሁን እንበለው ብለን ካልን በዛ መስማማት እችላለሁ፣ እሄዳለሁ በሱ። ስለዚህ መንግስትን ብለን እንቀጥል። ግን ይሄ መንግስት ትልቁና መሰረታዊ ችግሩ ከኢትዮጵያ ህዝብ ጋራ፣ ከኦሮሞም ህዝብ ጋራ፣ ከአማራ ክልል ካለውም ህዝብ ጋራ፣ ከከተሜውም ከገጠሩም ባላገር ካለው ጋር የሚያጋጨው ዋናው ነገር ምንድን ነው ብለሽ ስትይ በህገ መንግስቱ ላይ ራሱ በጻፈው ህገ መንግስት ላይ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማከብር መንግስት ነኝ፣ እያንዳንዱ ዜጋ በነጻነት የማሰብ የመናገር የመሰብሰብ ሙሉ የሆነ የሲቪል የፖለቲካና የኢኮኖሚ መብቶች አሉ። ይህ ምንን ይጠቀልላል? የሚወደውን ፓርቲ የመሾም በምርጫ የማይፈልገውን መንግስት የማውረድ በምርጫ ሙሉ ዴሞክራሲያዊ መብት።
እሺ ዶክተር ደረሰ እንግዲህ እነዚህን በኋላ ላይ እንመጣበታለን እና ያነሳነውን ሀሳብ ተከትለን ይዘን እንድንሄድ ወደ ዶክተር ጸጋይ ልምጣ። እስካሁን ያነሳናቸው እናንተ የሚያነሳችኋቸው እንደዚሁም ደግሞ ስንዘገባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ? አጠር አድርገው ይግለጹልኝ።
ምን ሊከሰት ይችላል?
እኔ ብዙ ስጋት አይደለም የሚሰማኝ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር፣ የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር፣ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት።
አዎ እንግዲህ እነሱ ነገሮች ዶክተር ጠቀይ ላቋርጦት ነው
ወደዛ ልመጣ ነው።
አዎ ስጋቶቹን ከዛ በኋላ
ስጋቶችን እናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ።
ውይይቱ ይቀጥላል። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ካሁን በኋላስ ምን ይተበቃል? ምን አይነት ስጋት አለ? ችግሮቹን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና እየተወያዩባቸው ያሉ ነጥቦች ናቸው እየተከታተላችሁ እንዳላችሁት የተከበራችሁ አድማጮች። በተጨማሪም በሚነሱት በሁሉም ጥያቄዎች ላይ የኢትዮጵያን መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወካይ ለማግኘት ጥረት እያደረግን ነው ያለ ነው። እንግዲህ እንዳገኘናቸው እርሳቸውንም እናካትታለን ውይይቱ እንዳበቃ። ነገር ግን የውይይቱ እንዳለቀ እናንተም የምትሰጡትን አስተያየት ጨምረን እንቀጥላለን።
የሐሙስ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁ እንድትቆዩ ከአክብሮት ጋር እንጋብዛለን። በህመም ላይ የሚገኝ አንድ የቀድሞ ጋዜጠኛን ለማስታመም የቴክሳስ ዳላስ ከተማ የኢትዮጵያውያን ማህበረሰብ ርብርብ ላይ ነው። የኢትዮጵያውያን በአሜሪካ አዘጋጅ አዲሱ አበበ ይዞታል።
አዎ፣ ዛሬ ኢትዮጵያውያን በአሜሪካ ተረኛ አይደለም። ቀኑን የማይጠብቅ ነገር ሲያጋጥም ደግሞ እንዲህ ብቅ ይላል። ነገሩ እንደዚህ ነው። ዳላስ ከተማ የሚገኙ ኢትዮጵያውያን አንድ ለብዙ ዓመታት ያገለገላቸው ኢትዮጵያዊ የራዲዮ ጋዜጠኛ በመታመሙ ሕክምና ያገኝ ዘንድ እየተረባረቡ ናቸው። እንዲህ ያለው ለወገን ደራሽነት የሚያስመሰግን በመሆኑም ዜናውን ለአድማጭ ማድረስ ፈልጌ ነው ቀጣዩዋን አጠር ያለች ዝግጅት የማቀርበው። የታመመው ጋዜጠኛ እዚህ ቪኦኤ ያለንና በተለይም ለቀድሞው ራዲዮ ኢትዮጵያ ለሰራን አባላት የሥራ ባልደረባችንም ነው። ስጦታው በላይ ይባላል። ባለትዳርና የአራት ልጆች አባት ነው። ስጦታው ዳላስ ውስጥ በየሳምንቱ እሁድ በሚተላለፈው የኮሚኒቲ ሬዲዮ ውስጥ ዋና አዘጋጅ ከሆነው ከዘውገ ቃኘው ጋርም ከ20 ዓመታት በላይ ሰርቷል። በነጻ አሜሪካ ነጻ ብሎ ነገር የለም ይባላል። እነ ስጦታው ደግሞ ይኸው ለስንት ዓመት ነው አገልግሏል። ለዚህ አጭር ዝግጅት ዘውገን ይዣለሁ። ስጦታውም ይቀርባል አብሮ። በአጭሩም ቢሆን ስለ ህመሙ እንዲነግረን። ዘውገ፣ ካንተ ልጀምር። ምንድን ነው እያደረጋችሁ ያላችሁ?
የፊታችን ቅዳሜ ኦክቶበር 8 በደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የገንዘብ ማሰባሰብ ፕሮግራም አዘጋጅተን ተነጎዳያ ማለት ነው። እንግዲህ በሁለት መልኩ ነው ያዘጋጀ ነው ቅዱስ። አንደኛው ቅዳሜ ዕለት ከ4 PM ጀምሮ ተሰባስበን ወንድማችንን እያበረታታን ለዚህ ለየት ያለ የካንሰር በሽታ ልዩ መድኃኒት አለ ስለተባለ ለዛ ደግሞ ብዙ ወጪ ነው እና ያንን ገንዘብ ለማሰባሰብ፣ በሌላ በኩል ከዳላስና አካባቢ ውጭ ያሉ ወገኖቻችን ደግሞ የገንዘብ እርዳታ ማድረግ ሲፈልጉ gofundme.com GOFUNDME gofundme.com የሚለው ውስጥ በመግባት ስጦታው ብለው ሰርች መፈለጊያ ቦታ ላይ ስጦታው ብለው ሰርች ሲያደርጉ ፎቶግራፉ ይመጣል። እንግዲህ ራሱ ይመራል።
ቅዳሜ እንግዲህ ከ4 PM ማለት በአማርኛ ሲነገር ከቀኑ 10 ሰዓት ጀምሮ በደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ነው ህዝቡ የሚሰበሰበው። ሌላው በኢንተርኔት ነው። ስንት ሰው ትጠብቃላችሁ? እንደው በቅዳሜው ዝግጅት ዘውገ፣
አዳራሹ ይሞላል የሚል እምነት ነው ያለኝ። ስጦታው በላይ እዚህ ከተማ ውስጥ ባለው ከፍተኛ እውቅናና አገልግሎት
ስጦታውም በዚህ መስመር ላይ ይቀርባል ብያለሁ ለአድማጮች ቀደም ሲል። ስጦታው ትሰማኛለህ?
አዎ እሰማሃለሁ አዲስ።
አይዞን እንግዲህ ወዳጅ ዘመድ ያው እየተረባረበ ነው። ምንድን ነው ያመመህ አልልም። ዘውገ አንድ ቃል ሲጠራ ሰምቻለሁ፣ ካንሰር የሚል። ምን አይነት ካንሰር ነው? መቼ ነው የጀመረ ስጦታው?
ለረዥም ጊዜ ነበረ ምርመራ ሳካሄድ የነበረው እና በተለያዩ ዝና ላይ ነበርኩኝ በሌላ መልኩ ማለት ነው። ብዙም ውጤት አላመጡም ነበረ እና መጨረሻ በዚህ ባለፈው 2015 መገባደጃ ላይ ፊቴ ማበጥ ጀምሮ ነበር እና ውጤቱ ምን እንደሆነ ማወቅ አልቻልኩም። አጋጣሚ መጨረሻ ላይ ግን ከብዙ ምርመራ በኋላ ሜይ አካባቢ ነው ወደ ግንቦት አካባቢ ላይ ኤንጂዮ ሳርኮማ የሚባል ካንሰር ነው። ኤንጂዮ ሳርኮማ ይባላል። ሳርኮማ ስስ የሆኑትን
የሰውነታችን ክፍል ላይ በመውጣት ብለድ ቬስልን ነው የሚጎዳው።
የደም ቧንቧን ይጎዳል?
አዎ፣ እንደዛ ነው የሚለው እና በአጋጣሚ የኔ ደግሞ የወጣው ፊቴ ላይ ስለነበረ ማየት ሁሉ ከልክሎ ነበረ። አሁን የተለያየ ሕክምና በመውሰድ ላይ ነው ያለው እና ጆሮ አጥቷል። አንደኛው በግራ በኩል ያለው አይን እንደውም ማየት ሁሉ እስከሚሳነው ነገር ነው። ነገር ግን አሁን ሕክምና የመጀመሪያውን ሕክምና ኪሞቴራፒ ከጀመርኩ በኋላ የማየት ስናይም ትንሽ ከፍ አድርጎታልና ማየት ችያለሁ። ለጊዜው አሁንም ወስዶ ኪሞቴራፒ ነው እና ያ በየሶስት ሳምንቱ አንድ ጊዜ ነው ኃይለኛ መድኃኒት ስለሆነ የሚወሰደው። ያንን በመውሰድ ላይ ነው ያለሁት። ከዚያ በኋላ ደግሞ ሁለተኛው ኢሚኖቴራፒ ነው። ወደዛ ለመሄድ ነው። አሁን
ደግሞ በጣም ይሻላል ብዬ ተስፋ አረጋለሁ። አዜብ ባለቤትህ፣ እሷም ያንተን ያህል ጓደኛ የነች አቃታለሁ እና ምን አለች? እንዴት ተቀበለችው?
በጣም ከባድ ነበረ። በተለይ ለአዜብ በጣም ለመቀበል ከባድ ነው። ከዛም አልፎ ልጆቹም ይህንን ነገር ለማስረዳት ለእኔ በጣም ከባድ ነበር እና ብዙ በራሴ ይዤው ነበር ለብዙ ጊዜ የቆየሁት እና በደረጃ ለማስረዳት ነው የሞከርኩት እና በጣም በጣም ድንጋጤ ላይ ነበረች እና ከፍተኛ ድንጋጤ ላይ ነበረች። ከጊዜ ብዛት በኋላ ነገሮች የተሻሉ ሲመጡ አሁን መልካም ለእግዚአብሔር ሰጣ እግዚአብሔር ይህን ነገር መልካም ውጤት ያመጣል በሚል እምነት ነው ያለ ነው። ልጆቹም በዛው እምነት ውስጥ ነው ያሉ።
አንተን የሚወዱ ሰዎች፣ ይህን ፕሮግራም የሚሰሙ ሰዎች ምን እንዲያደርጉልህ ትመኛለህ? ምንደ መልእክትህን በዛ ብታስተላልፍ በዚህ እንቋጫዋለን። ብዙ ዝርዝር ውስጥ አንገባ።
ትልቁ ነገር በእግዚአብሔር በኩል የሚደረገው ነገር ነው ትልቁ ነገር እና ጸሎቱ ትልቅ ነገር ነው። ያም ደግሞ ከብዙ ሰዎች ሲሆን እግዚአብሔር ይሰማልና ያን ጸሎት ካገኘው ለእኔ ትልቅ ነገር ነው።
እግዚአብሔር ከአንተ ጋር ከቤተሰብ ጋር ይሁን። እንደሚሻልህ በጣም በጣም እምነት አለኝ። ተስፋ እናደርጋለን። ዘውገ የምትጨምረው ነገር አለ?
እኔ ብዙም የምለው ነገር የለም። ተፈጥሮ በጣም ጎበዝና ጠንካራ አይበገሬ ጦታው። ስለዚህ በእሱ በኩል ያለውን ትግል እያደረገ ነው። በእኛ በኩል ግን በዳላስና አካባቢ ያላችሁ ቅዳሜ በፎር ፒኤም ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ትገኙ። በሌላ በኩል ጦታውን የምታውቁ ለማገዝ የምትፈልጉ ጎፈንድሜ.ካም በመግባት እርዳታችሁ እንዳይለየን ነው። እጅግ አመሰግናለሁ አቶ አዲሱ።
ስጦታው አይዞ በርታ። እግዚአብሔር ይስጣችሁ። መልካም ቀን።
ቴንኪው አዲሱ፣ በጣም አመሰግናለሁ።
ከአሜሪካ ድምፅ ራዲዮ ጣቢያ ነው ይህ ዝግጅት የሚተላለፍላችሁ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የአፍሪካ አገሮች ወዳጆችን እንጂ በጎ አድራጊዎችን አይሹም፣ ንግድን እንጂ እርዳታን አይሹም። ዩናይትድ ስቴትስም ለሁሉም አፍሪካውያን የሚሆን የአፍሪቃን እድገት ለማፋጠን የሚረዳ ወዳጅነትን ነው የምትሻው ሲሉ ፕሬዚዳንት ባራክ ኦባማ በሁለተኛው የዩኤስ አፍሪካ የንግድ መድረክ ላይ ተናግረዋል። አፍሪካ ውስጥ ያለው የአሜሪካውያን መዋለ ንዋይ እስከ 70% ይደርሳል። ወደ አፍሪካ የሚሄደው የዩናይትድ ስቴትስ ኤክስፖርትም አድጓል። የንግድ መድረኩ ከተጀመረበት ካለፉት 2 ዓመታት ወዲህ እንኳ የአሜሪካ ኩባንያዎች በ15 ቢሊዮን ዶላር የሚገመት የአፍሪቃን እድገት የሚረዳ ስምምነት ደርሰዋል። በአሁኑ በሁለተኛው የንግድ መድረክ ደግሞ ከ9 ቢሊዮን ዶላር በላይ የሆነ የመዋለ ንዋይ ምደባ ስምምነት ተደርሷል። እድገቱ እየጨመረ በመጣ መጠን ሜዳውም እየሰፋ ሄዳል። ምንም እንኳ በመላዋ አህጉሪቱ ትርጉም ያለው ለውጥ እየተካሄደ ቢሆንም የመላዋ አፍሪካ አጠቃላይ ጂዲፒ የፈረንሳይን ያህል ብቻ ነው። እናም ወደ አፍሪካ የሚደርሰው የዩናይትድ ስቴትስ ኤክስፖርት ወደ 2% ብቻ ነው ማለት ነው። ይህን ሁኔታ ለመቀየር ያለው ብቸኛና ቁልፍ መንገድ ከሰሃራ በታች ላሉ 2/3 አገሮች የኤሌክትሪክ ኃይል መጨመር ነው። ፓወር አፍሪካ ሥራ ላይ ከዋለ ከ3 ዓመታት በኋላ አብዛኛው ናይጄሪያ፣ ታንዛኒያና ሩዋንዳ ኤሌክትሪክ ማግኘት ጀምረዋል። ፕሬዚዳንት ባራክ ኦባማም ከ60 ሚሊዮን በላይ ለሚሆኑ የአፍሪካ መኖሪያ ቤቶችና ንግዶች ኤሌክትሪክ እንደሚኖራቸው አምናለሁ ሲሉ ተናግረዋል። የኢኮኖሚ እድገትን በተመለከተ አፍሪካውያን መልካም አስተዳደር እንዲኖራቸው የግድ ነው። ያኔ ነው ለንግድም ሆነ ለመዋለ ንዋይ ምቹ ሁኔታ የሚፈጠረው። በመጨረሻም አፍሪካውያን በወጣት ትውልዶቻቸው ላይ ነው መተማመን ያለባቸው። የአፍሪካ ወጣቶች ሲያብቡና ሲደራጁ፣ በትምህርት ሲዳብሩና እድሎችንም ሲያገኙ እርግጠኛ ነኝ አፍሪካ ይበልጥ ታድጋለች ብለዋል ፕሬዚዳንት ባራክ ኦባማ። አክለውም ይህን ሁሉ ካሟላን አሉ ኦባማ፣ ማኅበረሰባችንንና ኢኮኖሚያችንን ወደፊት ለማራመድ የሚያግደን ምንም ነገር የለም። ያ ደግሞ ለአፍሪካውያን ብቻ አይደለም፣ ለዩናይትድ ስቴትስም ሆነ ለመላው ዓለም ጠቃሚ ይሆናል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚህ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየንን አብራችሁን ስላመሻችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም ይደረግ።